ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያንዳንዱን ቀን በቸርነቱና በምህረቱ እየተጠበቀን እግዚአብሔር አምላካችን እናንተን ባላችሁበት እኛንም በዚህ እንዲው በፍቅር አይኖቹ እየተንከባከበን ለዚህች ምሽት እንድንበቃ አድርጎናል። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ክብራን አድማጮቻችን። የእግዚአብሔርን ውለታና በጎ ስራሳና ወሳሳ እንዲሁም ሳናነሳና አልፍም ብለን ነው እንጂ ሰላምታችንን አልዘነጋንም። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ትላንትና ቃል እንደገባንላችሁ መዝሙረ ዳዊት መጽሐፍን ጥናቱን እናቀርብላችኋለን ማለት ነው። በዚህ ሁሉ ውስጥ እግዚአብሔር አምላካችን የሚናገረን ነገር አለ። ለመንፈሳዊ ኮረጆአችንም ጣል አድርጎ ሳይሆን በብዛት አጭቆ የሚሰጠንም አለ። ሰሚ ልቦናን እግዚአብሔር ይስጥን። እስቲ በማስቀደም ከይሩት ጋር እንዲያልን እናዚህ
ሰማዊ ስፍራ በዙፋኑ ላለ አመልከዋለ ገዛለታለ በሰማዊ ስፍራ በዙፋኑ ላለ ያቴ ወደኩኝ አማዳኒቴ ሆኖ አሃ ዛሬ ነፃ ወጣኝ የርሱን አምላክነት አሃ ጌትነቱን አየው ከመልካም ለኛ አሃ ከጥላው ስር አደረ አመልከዋለ ገዛለት አለ በሰማዊ ስፍራ በዙፋኑ ላለ አመልከዋለ ገዛለት አለ በሰማዊ ስፍራ በዙፋኑ ላለ ክፉ አይጎዳኝ ፊቴ የቀደመ ፍራቴን አርቆ ጽናትን ያደለ በላበላ መውባስ ደግሞ ያሰማራኝ አመልከዋለ ገዛለት አለ በሰማዊ ስፍራ በዙፋኑ ላለ አመልከዋለ ገዛለት አለ በሰማዊ ስፍራ በዙፋኑ ላለ
አው ወዳጆቼ ይሩት በቀለ እግዚአብሔር አምላኳ በሕይወቷ ያደረገውን ነገር መሰከረችልን በዝማሬ። እናንተም ከሷ ጋር አብራችሁ የሕይወታችሁን ምስክር እንደምትሰጡ ባለሙሉ ተስፋ ነኝ። እግዚአብሔር ይክበር ይመስገን። በዚህ ጡመዜማ ስላገለገለችን እግዚአብሔር አብዝቶ እርሷንና አገልግሎቷን ይባርክ እንላለን። እንግዲህ አድማጮች፣ በዚህ ውስጥ በስቱዲዮ ውስጥ ደግሞ ዛሬ ከኔ ጋር የሚገኙት ወንድሜ አቶ ደረሰ ብሩ ይባላሉ። አቶ ደረሰ በዚህ በመስራጅ ድምጽ ውስጥ በስነ ጽሑፍ አገልግሎት ኃላፊ ሆኖ መንፈሳዊ መጻሕፍትን በማሳተምና በመተርጎም እንዲሁም በመጻፍ ትልቅ አገልግሎትን የሚያበረክቱ ናቸው። እግዚአብሔር ይባርካችሁ እንደምትሏቸው ባለሙሉ ተስፋ ነኝ። እስቲ ከሳቸው ጋር ዛሬ አብረን እንጸልይ።
የተፈራና የተከበርከ አምላካችን ጌታችን ሆይ፣ በዚህ ሰዓት ስምህን ከፍ ከፍ እናደርጋለን እናከብራለን። ጌታ አምላካችን ሆይ፣ በአንተ ዘንድ በረከት አለ፣ ሕይወት አለ። ቃልህ እውነት ነው፣ ወደ ሕይወት ይመራል። ስለዚህ ጌታ ሆይ፣ ይህንን ፕሮግራም ደግሞ አንተ እያሳካኸው እዚህ አድርሰውሃልና ተመስገን። እግዚአብሔር ሆይ፣ በዚህ ሰዓት ይህንን ዝግጅት ለማዳመጥ በየቦታው የሚገኙትን አድማጮችን ሁሉ ትባርክ ዘንድ ላንተ አሳልፈን እንሰጣቸዋለን። በዚህ ሰዓት እግዚአብሔር አምላክ ሆይ፣ ይህንን ፕሮግራም የሚያዘጋጀውን ወንድም አንተ ባርከው፣ አብስተ አትረፍርፈ ባርከው። ይህንንም ፕሮግራም የሚቀርጸውን ወንድማችን እንደዚሁ ጌታ ሆይ ከበረከትህ አትረፍርፈ ትሰጠው ዘንድ እለምናለን። እግዚአብሔር አምላክ ሆይ፣ በዚህ ሬዲዮ ፕሮግራም አማካይነት በእውነት አንተ ድንቅን ትሰራለህና በዚህ ሰዓት የምናዳምጠውን ሁሉ ትባርከን ዘንድ ትፈውሰውን ዘንድ እውነትን ትገልጥልን ዘንድ ላንተ አሳልፈን እንሰጣለን። ጀምረን እስክንጨርስ ድረስ ከእኛ ጋር ሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን።
አድማጮች፣ አቶ ደረሰ በጸሎት ስላገለገሉን እንደ ልማዳችን ሳንባርካቸው አናልፍም። እግዚአብሔር ይባርክዎት አቶ ደረሰ። አዎ፣ ይህን ጊዜ አድማጮቼ ደግሞ በራዲዮናቸው ዙሪያ ተሰብስበው ያሉት እንዲሁ እንደሚባርክዎት ተስፋ አድርጉ፣ ይመኑም። መውጣትና መግባትዎን እግዚአብሔር አብዝቶ ይባርኩ። ቀደም ብዬ እንደ ተናገርኩት ዛሬ አብረን የምናጠናው የመዝሙረ ዳዊትን ክፍል ይሆናል፣ ወይም ደግሞ መጽሐፍ ይሆናል ማለት ነው። ወይንም ደግሞ መዝሙረ ዳዊትን ይሆናል ማለት ነው። ወደ ዋናው ክፍላችን ከመግባቴ በፊት መግቢያውን እስቲ አንድ ሁለት እያልኩ ልስጣችሁ። አድማጮቼ፣ የዚህ መዝሙር የዕብራይስጡ ርዕስ ምስጋናዎች ወይም የምስጋናዎች መጽሐፍ የሚል ነው። እንደገና ልድገምላችሁ። የዚህ መዝሙር የዕብራይስጡ ርዕስ ምስጋናዎች ወይም የምስጋናዎች መጽሐፍ ወይም ደግሞ የምስጋናዎች መዝሙር የሚል ነው። የግሪክኛው ርዕስ ደግሞ በሙዚቃ መሳሪያዎች የሚታጀብ መዝሙር የሚል አይነት ሐሳብ አለው። የግሪኩ ርዕስ ደግሞ በሙዚቃ መሳሪያዎች የሚታጀብ መዝሙር የሚል አይነት ሐሳብ አለው። ይህ በተለምዶ የዳዊት መዝሙር በማለት የምንጠራው መጽሐፍ ያምልኮ፣ በተለይም መቅደስ ውስጥ በሚደረግ አምልኮ የሚዘመሩ መዝሙሮች ስብስብ ነው ማለት ይቻላል። ለዚህ የመዝሙሮች ስብስብ የተለያዩ ጻፊዎች አንድ ወይም ከዚያ በላይ መዝሙሮች አበርክተዋል። ልብ በሉ፣ ለዚህ የመዝሙሮች ስብስብ የተለያዩ ጻፊዎች አንድ ወይም ከዚያ በላይ መዝሙሮች አበርክተዋል። በዳዊት ስም የሚጠሩ 73 መዝሙሮች በመጽሐፉ ውስጥ ተካተዋል። ልብ በሉ፣ በዳዊት ስም የሚጠሩ 73 መዝሙሮች በመጽሐፉ ውስጥ ተካተዋል። ለምሳሌ ያህል መዝሙር 2ና ቶሎ ቶሎ ጻፍ ጻፍ አድርጉ። መዝሙር 2ና መዝሙር 95 ከዳዊት ጋር በተያያዘ ሁኔታ በሐዋርያት ሥራና በዕብራውያን ምዕራፍ 4 ቁጥር 7 ተጠቅሰዋል። ከዘመናት ልምዱና ከዝንባሌው በመነሳት ስለ ብሶትና ስለ መራራ ሕይወት የሚናገሩ መዝሙሮችን የጻፈው ራሱ ዳዊት እንደሆነ ይታሰባል። መዝሙሮቹን የጻፈው በወቅቱ ለነበረው አምልኮ ሥርዓት መገልገያ እንዲሆኑ ነበር። ሌሎች ዘማሪያን ደግሞ የሚከተሉት ናቸው። ለምሳሌ ያክል ሙሴ አንድ መዝሙርን ደርሷል ወይም ደግሞ ጽፏል። መዝሙር 90 ማለት ነው። ሰለሞን ደግሞ ሁለት መዝሙሮችን አበርክቷል። ሰለሞን ሁለት መዝሙሮችን ጽፏል። የቆሬ ልጆች 11 መዝሙሮችን ጽፈዋል። የቆሬ ልጆች 11 መዝሙሮችን፣ አሳፍ 12 መዝሙሮችን፣ አሳፍ 12 መዝሙሮችን፣ ኤማን አንድ መዝሙር፣ ኤማን አንድ መዝሙር፣ መዝሙር 88 ማለት ነው። ኤታን ደግሞ አንድ መዝሙር፣ ሱም መዝሙር 89ን ማለት ነው። ኤታን አንድ መዝሙር፣ መዝሙር 89 ማለት ነው። ሕዝቅያስ ደግሞ 10 መዝሙሮችን፣ ሕዝቅያስ 10 መዝሙሮችን ፈጠን በሉ ጽፈዋል። ሕዝቅያስ 10 መዝሙሮችን ጽፏል። የብሶት ወይም የምሬት መዝሙሮች በመባል የሚታወቁ በአጠቃላይ 39 ናቸው። 39 ናቸው። የብሶት ወይም የምሬት መዝሙሮች በመባል የሚታወቁት 39 መዝሙሮች ናቸው። ከነዚህ ጥቂቶቹን የጻፈው ዳዊት ሳይሆን እንደማይቀር ይታመናል። በጠቅላላ የመዝሙሮቹ ብዛት 150 ናቸው። 150 ናቸው። መሲሁ ማለትም ክርስቶስ በመዝሙሮቹ ውስጥ ከፍተኛ ስፍራ ተሰጥቶታል። ልብ በሉ፣ በዚህ በመዝሙር መጽሐፍ ውስጥ መሲሁ ማለትም ክርስቶስ ከፍተኛ ስፍራ ተሰጥቶታል። ንጉሡና የንጉሡ መንግሥት የመዝሙሮቹ አብይ ሐሳብ ናቸው ማለትም ይቻላል። አስተዋላችሁ? ንጉሡና የንጉሡ መንግሥት የመዝሙሮቹ አብይ ሐሳብ ናቸው ማለት ይቻላል። የመዝሙሮቹ ቁልፍ ቃል ሃሌሉያ ማለትም ጌታ ይመስገን የሚል ነው። ልብ በሉ፣ የመዝሙሮቹ ቁልፍ ቃል ሃሌሉያ ይህም ማለት ጌታ ይመስገን የሚል ነው። መዝሙር 50 እና መዝሙር 150 ቁልፍ መዝሙሮች እንደሆኑ ብዙ ሰዎች ይስማሙበታል። መዝሙር 50 እና መዝሙር 150 ቁልፍ መዝሙሮች እንደሆኑ ብዙ ሰዎች ይስማሙበታል። መዝሙር 150 ባለ 6 ቁጥሮች ብቻ ሲሆን ሃሌሉያ ማለትም እግዚአብሔርን አመስግኑ የሚለው ቃል ከአስራ ሶስት ጊዜ በላይ ተጠቅሷል። ሃሌሉያ ወይም እግዚአብሔርን አመስግኑ የሚለው ቃል ከአስራ ሶስት ጊዜ በላይ ተጠቅሶ እናገኛለን። ይህ ምዕራፍ የመዝሙሮቹ ሁሉ ማጠቃለያና መደምደሚያ ነው። መዝሙር 150 ማለቴ ነው። የመዝሙሮች መጽሐፍ ለእግዚአብሔር መገዛትን፣ ጥልቅ ጉዳትና ስብራትን፣ ፈጠን በሉ፣ ለእግዚአብሔር መገዛትን፣ ጥልቅ ጉዳትና ስብራትን፣ እንዲሁም ከፍተኛ ደስታንና ምስጋናን አካቷል። ከፍተኛ ደስታንና ምስጋናን በውስጡ አካቷል። ይህን መጽሐፍ ስናነብ ወይም ደግሞ ይህን መዝሙር በአጠቃላይ ስናነብ የማንኛችንም መንፈስ ይነካል፣ ይነቃቃል። እግዚአብሔርን የማመስገን ዝንባል የሚያድርብናል። በጣም የሚገርመው ደግሞ ከመጽሐፍ ቅዱስ መጻሕፍት መካከል መገኘቱ ነው። የመጽሐፍ ቅዱስን መጻሕፍት ግራና ቀኝ ብንከፍላቸው መዝሙር 119 መካከለኛውን ስፍራ ይይዛል። ይገርማል። ስለላችሁ የመጽሐፍ ቅዱስን መጻሕፍት ግራና ቀኝ ብንከፍላቸው መዝሙር 119 መካከለኛውን ስፍራ ይይዛል። እንደሚታወቀው ሁሉ ይህ ምዕራፍ የእግዚአብሔርን ቃል ከፍ ከፍ የሚያደርግና የሚያሞጋግስ መጽሐፍ ነው። ይህ መጽሐፍ በዘመናት ሁሉ ሰዎችን ሲባርክ ኖሯል። እኔ ታምሜ እቤት ከዋልኩ ወይም ሆስፒታል ወይም ደግሞ ሐኪም ቤት ከሆንኩኝ ወይንም ደግሞ አይምሮዬንና ልቤን የሚያከብድ ጫና ሲሰማኝ መንፈሴ ይህን መጽሐፍ ወደ ማንበብ ያዘነብልብኛል። ልቤንና ሕይወቴንም ሲባርክ አገኘዋለሁ። በጣም የሚገርመው ደግሞ አድማጮቼ፣ በዘመናት መካከል የተነሱ የእግዚአብሔር ሰዎችም ስለዚህ መጽሐፍ ያላቸውን አክብሮት በየራሳቸው መንገድ መግለጻቸው ነው። ቅዱስ አምብሮስ፣ ቅዱስ አውግስጢኖስ፣ ማርቲን ሉተርና ጆን ካልቪን ከነዚህ ሰዎች ጥቂቶቹ ናቸው። አንድ ጊዜ አንድ ሰው 126 ያክል ስነ ልቦናዊ ልምምዶች በመዝሙሮች መጽሐፍ ውስጥ መጠቀሳቸውን ሲናገር ሰምቻለሁ። አስገርማችሁ ምን? በአንድ ወቅት አንድ ሰው 126 ያክል ስነ ልቦናዊ ልምምዶች በዚህ መዝሙር መጽሐፍ ውስጥ መጠቀሳቸውን ሲናገር ሰምቻለሁ። የተለያዩ የሰው ልጆች ተመክሮችንና ልምምዶችን ያካተተ የመጽሐፍ ቅዱስ መጽሐፍ ቢኖር መዝሙረ ዳዊት ብቻ ነው። አስተዋላችሁ? የተለያዩ የሰው ልጆች ተመክሮችንና ልምምዶችን ያካተተ የመጽሐፍ ቅዱስም መጽሐፍ ቢኖር መዝሙረ ዳዊት ብቻ ነው። በተለያየ ሁኔታ ወደዚህ መጽሐፍ መሳብና ማዘንበላችንም ምናልባት ከዚህ የተነሳ ሳይሆን እንደማይቀር አስባለሁ። ምንም እንኳ ወዳጆቼ መጽሐፉ የተጻፈው በዕብራውያን ወግና ባህል መሰረት ቢሆንም ዓለም አቀፋዊ ይዘትና ተቀባይነት እንዳለው ለመረዳት ብዙ መድከም ያለብን አይመስለኝም። እውነቴን ነው የምላችሁ፣ በዘመናት ሁሉ የነበሩትን አማኞች ጥልቅ የልብ ስሜት የሚያንጸባርቅ መጽሐፍ ቢኖር መዝሙረ ዳዊት ብቻ ነው። ከሌሎች የመጽሐፍ ቅዱስ መጻሕፍት ሁሉ ይልቅ እንዲያውም ከወንጌሎች በላይ የክርስቶስ ማንነትና ክብር ተገልጦ የሚገኘው በመዝሙር መጽሐፍ ውስጥ ነው። እንዴት ደስ ያሰኛል! መዝሙሮቹ ለጸሎት ወደ ተራራ መውጣቱን ይነግሩናል። የጸለየው ምን እንደነበር የምናገኘው ግን በመዝሙር መጽሐፍ ውስጥ ነው። ወንጌሎች ስለ መስቀሉ ይነግሩናል። በስቅለቱ ወቅት ልቡ ውስጥ ስለ ነበረው ነገር የሚነግረን ግን የመዝሙር መጽሐፍ ነው። እስቲ ይህንን አርፍተ ነገር እንደገና ልድገምላችሁ። አራቱ ወንጌሎች ስለ መስቀሉ ይነግሩናል። በስቅለቱ ወቅት ልቡ ውስጥ ስለ ነበረው ነገር የሚነግረን ግን የመዝሙር መጽሐፍ ነው። በዚህ ብዙ እንደምትደነቁ አምናለሁ። ወንጌሎች ወደ ሰማይ ስለመሄዱ ነግረውናል። ልብ በሉ፣ ወንጌሎች ጌታ ኢየሱስ ክርስቶስ ወደ ሰማይ ስለመሄዱ ነግረውናል። የመዝሙር መጽሐፍ ግን ወንጌሎቹ ካቆሙበት ቦታ በመነሳት ወደ ሰማይ ሄዶ በእግዚአብሔር ቀኝ መቀመጡን ይነግሩናል። ይህንን እንደገና ልድገምላችሁ። ወንጌሎች ጌታ ኢየሱስ ክርስቶስ ወደ ሰማይ ስለማረጉ፣ የመዝሙር መጽሐፍ ግን ወንጌሎቹ ካቆሙበት ቦታ በመነሳት ጌታ ኢየሱስ ክርስቶስ ወደ ሰማይ አርጎ ወይንም ደግሞ ሄዶ በእግዚአብሔር ቀኝ መቀመጡን ይነግሩናል። ከትንሣኤው በኋላ ራሱን የእርሱ ለሆኑት በገለጠላቸው ጊዜ ኢየሱስ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው በማለት እንደ ነገራቸው ተጠቅሷል። ሉቃስ ምዕራፍ 24 ቁጥር 44ን ይመለከቷል። ሉቃስ ምዕራፍ 24 ቁጥር 44ን በኋላ ተመልከቱ። አድማጮቼ፣ ክርስቶስ በመዝሙር መጽሐፍ ውስጥ ሰፊ ስፍራ ተሰጥቶታል። ስለ ልደቱ፣ ስለ ሕይወቱ፣ ስለ ሞቱና ትንሣኤው እንዲሁም ስለ ክብሩ፣ ስለ ክህነቱና ንጉሥነቱ፣ ዳግም ስለ መመለሱ በቀጥታና በተዘዋዋሪ መንገድ ተጠቅሶ የምናገኘው በዚህ የመዝሙር መጽሐፍ ውስጥ ነው። የመዝሙር መጽሐፍ የአይሁድ ሕዝብ ናፍቆትና ተስፋ የተንጸባረቀበት መጽሐፍ ነው። ይህን ነጥብ ያዙ። የመዝሙር መጽሐፍ የአይሁድ ሕዝብ ናፍቆትና ተስፋ የተንጸባረቀበት መጽሐፍ ነው። ስለ በቀልና ፍርድ የተጻፉት አንዳንድ መዝሙሮች ከፍተኛ ነቀፋ እንደተሰነዘረባቸው ግልጽ ነው። እነዚህ መዝሙሮች የተጻፉት በጦርነት ጊዜ ነበር። የተጻፉትም በሕግ ስር ባሉና ፍትህና ሰላምን በሚናፍቁ ሰዎች እንደነበር ግምት ውስጥ ማስገባት አለብን። አመጽ ተገቢውን ቅጣት ካላገኘ ጽድቅና ሰላም ሊኖር አይችልም። ከአዲስ ኪዳን እንደምንመለከተው ክርስቲያኖች ጠላቶቻቸውን መውደድ ይኖርባቸዋል። ጠላቶችን በተመለከተ በብሉይ ኪዳን የሰፈሩ አንዳንድ ኃይለ ቃላት ክርስቲያኖችን ሊያስደነግጧቸው ይችላሉ። በዚህም ሆነ በዚያ መዘንጋት የሌለብን በዚህ ምድር የተሟላ ፍትህ ከመስፈኑ በፊት አመጽ መቀጣት ያለበት መሆኑን ነው። አዲስ ኪዳን ውስጥ ከተጠቀሱ 219 ጥቅሶች መካከል ልብ በሉ፣ አዲስ ኪዳን ውስጥ ከተጠቀሱ 219 ጥቅሶች መካከል 116ቱ የተወሰዱት ከመዝሙር መጽሐፍ ነው። 116ቱ የተወሰዱት ከመዝሙር መጽሐፍ ነው። እንግዲህ አድማጮች፣ እስካሁን ድረስ እንግዲህ سنመለከት የነበረው የመዝሙረ ዳዊት መግቢያን ነበር። ከዚህ ያጭር ሙዚቃ በኋላ ደግሞ የምንመለከተው የምራፍ አንድን ትምህርት ይሆናል ማለት ነው። ወገኖቼ የዚህ የመዝሙር አንድ አብይ ሐሳቡ ሁለት ሰዎች ሁለት መንገዶችና ሁለት መድረሻ ግቦች የሚል ይሆናል። ቶሎ ጻፍ አድርጉ። የመዝሙር አንድ አብይ ሐሳቡ ሁለት ሰዎች ሁለት መንገዶችና ሁለት መድረሻ ግቦች የሚል ነው። ይህ ክፍል ከዘፍጥረት መጽሐፍ ጋር የተያያዘው ክፍል የሚጀምርበት ምዕራፍ ነው። የሚጀምረው እንደ ዘፍጥረት ከቁሳዊ ነገሮች ሳይሆን ከሰው ነው። ልብ በሉ፣ እንደ ዘፍጥረት መጽሐፍ ከቁሳዊ ነገሮች ሳይሆን የሚጀምረው ከሰው ነው ማለት ነው። ስለ ተባረከ ወይም ስለ ምዝጉን ሰው ይናገራል መዝሙር አንድ ማለት ነው። ይህን የተባረከና ምዝጉን ሰው ከአመጸኛውና በደለኛው ሰው ጋር በማነጻጸርም የሚናገረው ነገር አለ። በአመጸኞችና በፌዘኞች መካከል የኋለኛው አዳም የሆነውን የክርስቶስን ምስል ያስቀምጣል። ይህንንም ነጥብ ያዙ። በአመጸኞችና በፌዘኞች መካከል የኋለኛው አዳም የነበረውን የክርስቶስን ምስል ያስቀምጣል። የሐዘንና የመከራ ሰው ሆኖ እንመለከተዋለን። ይሁን እንጂ ይህ ሐዘንና መከራ ለራሱ አልነበረም። ከራሱ በደል የተነሳ የደረሰበትም አልነበረም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቆጠርነው ይላል ኢሳይያስ 53 ቁጥር 4ን በኋላ ተመልከቱ። የተሸከመው የኛን እንጂ የራሱን አዘንና መከራ አልነበረም። ልብ በሉ፣ ጌታችን የተሸከመው የኛን እንጂ የራሱን አዘንና መከራ አልነበረም። መዝሙር 1 ቁጥር 1ን ተመልከቱ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢያተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ይላል። ከላይ የተመለከትነው ጥቅስ ስለ ምዝጉን ሰው አኗኗርና ልምምድ ይናገራል። ወደፊት سنቀጥል ደግሞ ይህ ምዝጉን ሰው ስላለው ኃይልና ጽናት ወይም ዘላለማዊነት እንመለከታለን። በመጀመሪያዎቹ ቁጥሮች የምንመለከተው በእግዚአብሔር ፊት ምዝጉን የሆነ ሰው ስለሚያደርጋቸው ነገሮች ነው። ምዝጉን ሰው ሶስት ነገሮችን አያደርግም። ልብ በሉ፣ ምዝጉን ሰው ሶስት ነገሮችን አያደርግም። አንደኛ በክፎች ምክር አይሄድም። አንደኛው በክፎች ምክር አይሄድም። ሁለተኛው ደግሞ በኃጢያተኞች መንገድ አይቆምም። በኃጢያተኞች መንገድ አይቆምም። ሶስተኛው ደግሞ በዋዘኞች ወንበር አይቀመጥም። አይቀመጥም። በዋዘኞች ወንበር አይቀመጥም። እነዚህን ነገሮች የሚያደርግ ምዝጉን ሰው አይደለም ማለት ነው። ምዝጉን ያልሆነ ሰው በክፎች ምክር ይሄዳል፣ በኃጢአተኞችና በዋዘኞች መንገድ ይተባበራል ይሳተፋል። ምዝጉን ሰው የክፎችን ምክር አይሰማም አይቀበልም። ውሳኔ በማድረግ ረገድ ጌታ ኢየሱስ የእግዚአብሔርን ፈቃድ እንጂ የራሱን ምክንያትና መንገድ ለመቀበል ፈቃደኛ እንዳልነበር አስተውላችኋልን? የእግዚአብሔርን ፈቃድ አስተማረ እንጂ ለኔ እንደሚመስለኝ ወይም እኔ እንደማስበው በማለት የራሱን ፈቃድ አላስተማረም። ከእግዚአብሔር አባቱ ጋር የሚያሳልፈው ጊዜ ስለነበረው ስለተለያዩ ጉዳዮች የእግዚአብሔር ፈቃድ ምን እንደነበር ያውቅ ነበር። የተንቀሳቀሰውም በዚያ መሰረት ነበር። ወገኖቼ ምክርን በተለይም ደግሞ መልካም ምክርን መስማት ተገቢ ነው። ሆኖም የኃጢአተኞችን ምክር መሆን የለበትም። መመላለስ ያለብን በእምነት ነው። የኃጢአተኞችን ምክር መስማቱ ግን በእምነት መመላለስ አይደለም። እዚህ ላይ ኃጢአተኞች የተባሉት ለእግዚአብሔር ደንታ የሌላቸው ሰዎች ሁሉ እንጂ የግድ ክፉ አድራጊዎች ብቻ አይደሉም። በእንዲህ አይነት ሰዎች አይን ፊት እግዚአብሔርን መፍራት የሚባል ነገር የለም። አኗኗራቸውና አስተሳሰባቸው ሁሉ በፍጹም እግዚአብሔር እንደሌለ ያክል ነው። በዙሪያችን ወዳጆቼ የዚህ አይነት ሰዎች ሞልተዋል። ጠዋት ከመኝታቸው ሲነሱ ክፉ ነገር ያወጠነጥናሉ እንጂ በጸሎት እግዚአብሔር ፊት አይቀርቡም ወይም ደግሞ አይንበረከኩም። ስለሚመገቡት ምግብ ወይም ስለጤንነታቸውም አያመሰግኑም። ወዳጆቼ ለኔና ለእናንተ ግን ይህንን የሚያስተውል ልቦናን እግዚአብሔር አምላካችን ስለቸረንና ስለሰጠን እግዚአብሔር ስሙ ይክበር ይመስገን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።